ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። በማዕከላዊ ከዚህ ቀደም ታስረው የነበሩ ስለ መዘጋቱ አስተያየታቸውን ሰጥተውናል።
አይምሮ ቢለወጥ ነው እንጂ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል፣ ግን ሰዎቹ አመለካከታቸው ቢቀየር።
ቤቱን የተዘጋ እንጂ ስራው አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዊዎችን መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩ ተግባራቸው ነው ሊቆም የሚገባ።
መጀመሪያ የሰማችሁት ጫልቱ ታከለን ሲሆን ተከትሎ የሰማችሁት ደግሞ ንግስት ይርጋን ነው። ሁለቱም በዚህ ማዕከላዊ እስር ቤት የማሰቃየት ተግባር እንደተፈጸመባቸው የተናገሩ ናቸው። በ7ና በ8 ዓመት ውስጥ ብቻ የጫት ምርት ከእጥፍ በላይ መጨመሩን ታውቃላችሁ?
ምርቱን በታሪክ ከ2007-8 22,000 ቶን የነበረው በ2014-15 ወደ 50,000 ቶን ነው የተጠቀው። ከእጥፍ በላይ የጨመረው ጫት አምራች ያልነበሩ ሰፋፊ አካባቢዎች ሰፊ የጫት ምርት ላይ ተሰማርተዋል።
በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ትምህርት ክፍል ባልደረባ ዶክተር ሰለሞን ተፈራ ውይይት በተካሄደበት ምሽት ጥናታዊ ጽሑፋቸውን አቅርበው ነበር። ዝርዝሩን ይዘናል። በሌላ ዘገባችን በኢትዮጵያ ተወልዳ ዩናይትድ ስቴትስ ያደገችው የጃዝ ሙዚቀኛ መክሊት ሀደሮ ኢትዮ ጃዝ ሙዚቃን ለዓለም አቀፍ መድረክ እያስደመጠች ትገኛለች።
He kind of took me aside and he said, "Hey, don't play Ethio jazz like we played it 40 years ago." He said, "What's your contribution?"
ወደ ጥግ ወሰደኝና ከዛሬ 40 ዓመት በፊት እኛ የተጫወትነውን አይነት ኢትዮጵያዊ ጃዝ አትጫውቺ። በኢትዮጵያ ሙዚቃ ላይ ያለሽ አስተዋጽኦ ምንድነው? እንዴት ነው ኢትዮጵያዊ ሙዚቃ ላይ አዲስ ነገር መጨመር የምትችዩ? አለኝ።
የጃዝ አቀንቃኛ መክሊት ሀደሮ የዛሬ የጋቢና እንግዳችን ናት። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የሀገር ውስጥ ደህንነት ከፍተኛ አማካሪ ቶም ቦሰርት ባልተጠበቀ ሁናቴ ዛሬ ማክሰኞ ስራቸውን ለቀዋል። ሌሎች ስራቸውን ለመተው ከሚጠባበቁ ከፍተኛ የፕሬዝዳንቱ ከፍተኛ ባለስልጣናት እኚኛው አንዱ እንደሆኑም ታውቋል። ለቦሰርት ከስራ መሰናበት የኦፊሴላዊ ምክንያት አልቀረበም። ይሁንና ፕሬዝዳንቱ ለሶስተኛ ጊዜ የሀገር ደህንነት አማካሪ አድርገው ያስቀመጧቸው ወግ አጥባቂው ጆን ቦልተን ወደ ስልጣን በመጡ ማግስት መሆኑ ነው የተሰናበቱት። ብሉምበርግ የዜና አውታርም ሆነ ሲኤንኤን እንደዘገቡት ከሆነ ግን በቦልተን ጥያቄ ነው ቦሰርት ስራቸውን የለቀቁት። የ53 ዓመቱ ቦሰርት ትላንት በትረ መንግስቱን ከጨበጡበት ጊዜ አንስቶ በዋይት ሀውስ አስተዳደር ከፍተኛ አማካሪ ሆነው ያገለገሉና በተለይም በኢንተርኔት ደህንነት ውስጥ ቁልፍ ስፍራ የነበራቸው ሲሆኑ ባለፈው ዓመት በቴክሳስ፣ በፖርቶሪኮ እና በቨርጂን ደሴቶች ለደረሰው ነፋስ የቀላቀለ የኃይለኛ ዝናብ ወይም ሄሪከንስ ጥፋት መንግስቱን ወክለው መልስ ሲሰጡ የነበሩ መሆናቸው ይታወቃል። ሽብርተኛነትን በተመለከተም የፕሬዚዳንት ትራምፕን አስተዳደር እየወከሉ በተደጋጋሚ መግለጫ በመስጠትም ይታወቃሉ። ዋይት ሀውስ በሰጠው መግለጫ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ማብቂያ ገደማ ወደ ላቲን አሜሪካ ሊያደርጉ ያቀዱትን ጉዞ መሰረዛቸውን አስመልክቶ ምክንያቱ ደግሞ ሶሪያን በተመለከተ የዩናይትድ ስቴትስ ምላሽ ለመከታተል መሆኑን አስታውቋል። ለፕሬዚዳንት ትራምፕ ቀደም ሲል የተያዘው እቅድ በሊማ ፔሩ በሚካሄደው 8ኛ አሜሪካዊ ጉባኤ ላይ መካፈልና ወደ ቦጎታ ኮሎምቢያ መጓዝ እንደነበርም ተገልጧል። በፕሬዝዳንት ትራምፕ ጥያቄ መሰረትም ምክትል ፕሬዝዳንቱ የላቲን አሜሪካውን ጉዞ እንደሚያደርጉ ተገልጧል። ፔሩ ውስጥ የሚካሄደው ጉባኤ የሚጀምረው የፊታችን አርብ መሆኑም ታውቋል። በመጨረሻም ፓኪስታን ከአፍጋኒስታን ጋር በሚያዋስናት ምስራቃዊ ኩናር ክፍለ ሀገር ውስጥ ባደረሰችው ጥቃት አንድ ሲቪል መሞቱን የአፍጋኒስታን ባለስልጣናት አስታወቁ። አንድ የክፍለ ሀገሩ መንግስታዊ ቃል አቀባይ ለቪኦኤ በሰጡት ቃል የፓኪስታን ወታደሮች ባለፉት 24 ሰዓታት ሰርካኖና ዳንጋን በተባሉ የአፍጋኒስታን የድንበር ከተማዎች ላይ ከመቶ በላይ የአዳፍኔ ተኩስ ማካሄዳቸውን አመልክተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የፌደራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ እስር ቤት መዘጋቱን የሀገር ውስጥ የመንግስት መገናኛ ብዙሃን ዘግበዋል። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ተብሏል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የማሰቃየት ተግባራት እንደተፈጸመባቸው የሚናገሩ እስረኞች ግን ማዕከላዊን መዝጋት ሳይሆን የማሰቃየት ተግባሩን ማቆም የበለጠ ጥቅም ይሰጣል ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ ያዛወሩ እስር ቤቱን መዝጋት ምንም ለውጥ የለውም ብለዋል። ጽዮን ግርማ ስርስሩን ይዛለች።
ከሶስት ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው አመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንቺስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸው ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለ ሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከነዚህም ውስጥ ኦነግነሽ በሚል ክስ 2 ጊዜ ለእስር የተዳረገችውና በአጠቃላይ ወደ 9 ዓመት በእስር ላይ የቆየችው በቆይታዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለ ምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቂያት ነበር።
በማዕከላዊ መዘጋት በእርግጥ ደስ ይላል በጣም። ማለት እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት፣ እዛ ውስጥ የሚሰራውን ነገር ስለማቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም ሰው የሚያሰቃየው፣ ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል። ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማሰቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው።
ሌላዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባትና ከ8 ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይሽ አለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች።
አሁን ማዕከላዊ መዘጋቱ አይደለም፣ ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ ሌላ ቤት ከተከፈተ ምኑን ማዕከላዊ ተዘጋ? ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስረግጠው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል የቤት ለውጥ ከሆነ ትርጉም የለውም። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ የሰው ልጅ አለማሰቃየታቸው ነው። ለምሳሌ በአሁኑ ሰዓት በሽተኛ
እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለሁ፣ ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ፣ በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ እገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለእርሷም ጥያቄ አቅርቤላታለሁ፣ ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየት አለሽ የሚል።
ቤቱን የተዘጋ እንጂ ስራ አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዊዎችን መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩ ተግባራቸው ነው ሊቆም የሚገባው እንጂ ከቤቱ አይደለም ችግሩ። ቤቱ በእርግጥ ማዕከላዊ ሲባል በጣም ብዙ ነገሮች እንትን ይላል፣ ብዙ ስሜቶችን ይጭራል። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው።
እንት ማለት ያለባቸው ስራቸውን ይሄን ነገር ይሄን ድርጊቴን አስተቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ እቤት መቀየለን በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ሰቀቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊነት በባለፈው ነግሬሻለሁ፣ ይሄ የዩኒቨርሲቲ ኦር ነው ብዬሻለሁ። ማዕከላዊ ቀኑንም አናውቀውም ሌትሩንም አናውቀውም ነበረ። ዛሬ ደህና ቁሙ የሚገባ ልጅ ወጣት ልጅ ነገ አንክሶና ተንኮላሽቶ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ በቀላሉ መግለጽም አልችልም። በጣም መጥፎ እና አጸያፊ ተግባሮችን አይተነባታለኝ። በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው ሴት ልጅን አስወልቀው እኔ 7-8 ሆኖ ነበር ልብስሽን አውልቅ እያሉ ራቁቴን እርቃን እኔ የሚያስቆሙኝ የነበረ አስወልቋት ጭራሽ አስወልቋት እየተባሉ በባዶ እግሬ ሴራሚክ ላይ ያን የቆሳሰለ እና የነፈረ እግር ሴራሚክ ላይ እንግዲህ በባዶ እግርሽ በብርድ በቀዝቃዛ አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣቴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ። መዘጋቱ ለኔ ምንም አይነት ለውጥ ያመጣል ማለት አይደለም።
ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትህ ቢሮ የኮሙኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጪ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚዎች ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በ7ና በ8 ዓመት ውስጥ ብቻ የጫት ምርት ከእጥፍ በላይ መጨመሩን ታውቃላችሁ? ገቢውም በ3 እጥፍ ያህል አድጓል ይላሉ አንዳንድ ጥናቶች። በኢትዮጵያ ዩኒቨርሲቲዎች የአልኮል መጠጦች፣ ጫትና የመሳሰሉ ሱስ አስያዥ የሆኑ እጽዋት በብዛት እንደሚዘወተሩስ ምን ያህል መረጃ አላችሁ? በኢትዮጵያ የሳይንስ አካዳሚ በየወሩ የሚያካሄደው ሳይንሳዊ ገለጻና የውይይት መድረክ በዚህ ወርም በአዲስ አበባ ዩኒቨርሲቲ ተከናውኗል። መለስካቸው አመሃ ዝርዝር አለው።
በኢትዮጵያ የሳይንስ አካዳሚ በየወሩ የሚካሄደው ሳይንሳዊ ገለጻና የውይይት መድረክም በተለመደው ስፍራ በአዲስ አበባ ዩኒቨርሲቲ ተከናውኗል። የውይይቱ ርዕስ ሱስ የሚያስይዙ እጾች ጉዳይ በኢትዮጵያ የሚል ነበር። ለውይይቱ የመነሻውን ጥናት ያቀረቡት ዶክተር ሰለሞን ተፈራ ሲሆኑ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሳይኪያትሪ ትምህርት ክፍል ባልደረባ ናቸው። ዶክተር ሰለሞን ባቀረቡት ጥናት ብዙ ነጥቦችን ዳሰዋል። አንዳንዱ የሚያስገርም ብዙ ደግሞ የሚያስደነግጥ ነው። ለምሳሌ በአሁኑ ወቅት ጫት በኢትዮጵያ በኢኮኖሚውም ሆነ በማኅበራዊ ኑሮ ላይ እያሳደረ የሚገኘውን ተጽዕኖ የገለጹት እንዲህ ነበረ።
ምርቱም በታሪክ ከ2007-8 22,000 ቶን የነበረው በ2014-15 ወደ 50,000 ቶን ነው የተጠቃው። ከእጥፍ በላይ ነው የጨመረው። አጭር ጊዜ ውስጥ ጫት አምራች ያልነበሩ ሰፋፊ አካባቢዎች ሰብል አምራቾች እንደ ጎጃም በተለይ ባህር ዳር አካባቢ በሰፊ የጫት ምርት ላይ ተሰማርተዋል። ከ2000 ወደ 50000 በዶላር የሚገኘውን ገቢ በ2008 ከነበረበት 108 ሚሊዮን ወደ 272 ሚሊዮን ዶላር ዓመታዊ ገቢ አድጓል። እንግዲህ በሶስት እጥፍ ያህል ኦልሞስት። ስለዚህ ምርቱም ገቢውም በደንብ አድጓል ማለት ነው። መንግስትም ያው ውለታ የዋለበትም ስለማይረሳው የኢትዮጵያ ሚሌኒየም ሲከበር የመታሰቢያ ቴምብር በጫት ተዘጋጅቶለታል። ጫት እንደዚህ የተስፋፋበት ምክንያት ያው በርካታ ሰዎች አዘውትረው ስለሚቅሙት ነው። እኛ ሀገር ጫትን አዘውትረው የሚቅሙ 21% የሚሆኑት አዋቂ ወንዶች ናቸው በሀገር አቀፉ ጥናት። ስለዚህ 5 ወንዶች አንዱ ጫትን ይቅማል። ሴቶች ላይ 9.4% ነው። አማካይ ወደ 16% የሚሆኑ ታዋቂዎች ጫትን አዘውትረው እንደሚቅሙ አይተናል። ስለዚህ የምርቱ መጨመር የተጠቃሚውንም ብዛት ያማከለ ነው።
ትንባሆ ሌላው ሱስ አምጪ እጽ ነው። በኢትዮጵያ በ1935 ዓ.ም የተቋቋመው የኢትዮጵያ ትንባሆ ሞኖፖል ዛሬ ለአንድ ጃፓናዊ ባለሀብት ተሸጧል። ለግል ባለሀብቶች የኢትዮጵያ መንግሥት ከሸጣቸው አምራች ድርጅቶች ከፍተኛውን ዋጋ ያስገኘውም ይኸው ኩባንያ እንደሆነም ዶክተር ሰለሞን አስታውሰዋል። እጅ በእጅ በሆነ ክፍያ $1 ቢሊዮን እንደከፈለ አውስተው ከዚያ የተከተለውን እርምጃ አብራርተዋል።
ወዲያውኑ ያንን እንደገዛ ከውጭ ከፍተኛ ልምድ ያላቸው በትንባሆ ምርት የውጭ ዜጋ ማኔጀር ቀጥሯል። በ2013 ያመርታቸው የነበሩ 4 ቢሊዮን የሲጋራ ቅንጣቶች ነበሩ በአመት። ዘመናዊ ማሽኖችን በመግዛት በ2015 ወደ 6 ቢሊዮን የሲጋራ ቅንጣቶች ለማምረት አቅዷል፣ አሳክቷል። በአጠቃላይ አመታዊ የሲጋራ ፍጆታ ከ10 ቢሊዮን የሲጋራ ቅንጣቶች በላይ ደርሷል በኢትዮጵያ በአመት። አዲሱ ባለቤቱ ምርቱን በማሳደግ ወደ ውጭ ሀገራት ጭምር ትንባሆን ኤክስፖርት የማድረግ እቅድ እንዳላቸው በይፋ በዌብሳይታቸውም ላይ ገልጸዋል። ስለዚህ እንግዲህ ትንባሆ ኤክስፖርት በቅርቡ እንሆናለን ማለት ነው።
ዶክተር ሰለሞን ተፈራ ትንባሆንና ሌሎች ሱስ አስያዥ እጾችና የአልኮል መጠጦች ተጽዕኖ በኢትዮጵያ ምን ይመስላል የሚለውን ሲዘረዝሩ ግን አስደንጋጭ መሆኑን አይሸሽጉም።
የትንባሆ ተጠቃሚዎች ቅርብ ጊዜ የተሰራ ጥናት አለ። 5% ነው። ወደ 3.4 ሚሊዮን የሚሆኑ አዋቂዎች ትንባሆን ይጠቀማሉ። ከእነዚህ ውስጥ 1.8% የሚሆኑት ሴቶች ናቸው። 50% የሚሆኑት አጫሾች ማጨስ የጀመሩት ከ20 ዓመት እድሜያቸው በፊት ነው። ስለዚህ አብዛኛው ግማሽ የሚሆነው ሲጋራ አጫሽ ከ20 ዓመት በፊት የሚጀመር ነው። 1.9 ሚሊዮን የሚሆኑ አጫሾች በፋብሪካ የተመረተ ሲጋራ ነው የሚያጨሱ። በዩኒቨርሲቲ ተማሪዎች የተደረጉ ጥናቶችን ለማሰባሰብ ሞክሬ ነበር እና ትንሽ አስደንጋጭ መልክ አለው። ጥናቶቹ በቅርብ ጊዜ የተደረጉ ናቸው። ቅርብ ጊዜ የተቋቋሙት እንደ ወላይታ ሶዶ አይነት ወይም ወልዲያ ዩኒቨርሲቲ ብናይ ለምሳሌ 28% የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። 10% የሚሆኑት ጫት ይቅማሉ። 6.4% ትንባሆ ያጨሳሉ። በጣም ያስገረመኝ ሪፖርት ከአክሱም ዩኒቨርሲቲ 33% የሚሆኑ ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። 28% የሚሆኑት ጫት ይቅማሉ። 9% የሚሆኑት ትንባሆ ያጨሳሉ። ጅማ እንደምታውቁት ጫት ዛቃ ያገር ነው። 33% የሚሆኑ ተማሪዎች ጫት ይቅማሉ። 21% የሚሆኑ ትንባሆ ያጨሳሉ። ደብረ ብርሃን ያው አረቄ ሀገር ነው። 44% የሚሆኑት ተማሪዎች አልኮል ይጠጣሉ። በአጠቃላይ ስታዩት ያው እኔ ለመኩራራት ሳይሆን ዝቅተኛ የሆነ የመጠቀም ባህል የታየው በእኛ ትምህርት ቤት በሕክምና ትምህርት ቤት ተማሪዎች ነው። ስለዚህ በተረፈ ሌሎቹ ከ2 ዲጂት በላይ ነው። ስለዚህ እንግዲህ ከአጠቃላይ የማህበረሰብ ሪፍሌክሽን ነው ይሄ። እነዚህ የዩኒቨርሲቲ ተማሪዎች አብዛኛዎቹ እነዚህን ባህሪያት ያው ይዘዋቸው ነው የሚወጡት። ስለዚህ አዋቂዎችን ሲሆኑ የሚቀጥሉ ናቸው። ካናቢስ እና ሌሎች ህገወጥ እጾች በኢትዮጵያ በጣም አስቸጋሪ ነው ለማጥናት፣ ምክንያቱም ህገወጥ ስለሆኑ። ነገር ግን በስራ አጋጣሚ እንደምናየው፣ በትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ እንደ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው።
ከውይይቱ ተሳታፊዎችም የተለያዩ አስተያየቶችና ጥያቄዎች ተነስተው ነበረ። አንዱ ጥያቄ የእኛ ማህበረሰብ በምን ምክንያት ተጋላጭ ሆነ የሚል ነበረ።
ክፍተት ነው ይሄ፣ ተቋም የለም። ለእያንዳንዱ ተቋም ልክ ይሄ ላይብረሪ፣ በተለይ ተማሪዎች ታውቁታላችሁ፣ ዩኒቨርሲቲ ተማሪዎች ኪዩቢክል የምትባላለች ወይም ደግሞ ሳይሎ ምንላት የሆነች የተከለለች ጎንና ጎን ያለ የማይተያይባት ቁጭ ብሎ የሚያጠናባት። እኛ አገር ስራዎች የሚሰሩት እንደዛ ነው። እያንዳንዱ ተቋም የሆነች ጥግ ይዞ የራሱን ነገር ሰራው ይላል፣ ገንዘብ ያጠፋል፣ ሪፖርት ይጽፋል። በተረፈ ተቀናጅተው በሀገር ላይ ያመጣው ኢምፓክት ምንድን ነው፣ ምንድን ነው ያመጣነው ውጤት፣ ወደፊት እንዴት እናስኪደው፣ ይህንን ምን የተሻለ ነገር እናምጣ የሚል ነገር አልሰማም እኔ ብዙ እስካሁን። እና የተጋላጭነታችን መነሻ የምንሰራው ስራ ውጤታማ አለመሆኑ ማሳያ ነው በአጭር ቋንቋ ማለት።
ሌላው ጥያቄ ደግሞ ለመሆኑ ከጫትም ሆነ ከሌሎች ጉዳት ከሚያስከትሉ እጾችና ከአልኮል መጠጥ የሚገኘው ኢኮኖሚያዊ ጠቀሜታ ሲመዘን ምን ይመስላል የሚል ነበረ። በሌላ ኢትዮጵያዊ የጥናትና የምርምር ተቋም ማለትም በማኅበራዊ ጥናት መድረክ የቀረበውን ጥናት ዋቢ በማድረግ ዶክተር ሰለሞን ምላሽ ሰጥተዋል።
ኢኮኖሚስቶች ትርፍና ኪሳራችንን አስልተው ነግረውናል። ኪሳራችን ከትርፋችን እንደሚበልጥ በኢኮኖሚክስ ባለሙያዎች ተጠንቷል። ስለዚህ 300 ሚሊዮን ዶላሩ በጥሬው ሲታይ ብዙ ይመስላል እንጂ እየደረሰብን ያለ ሌላ የኢኮኖሚ የማህበራዊ እና ሌሎች ኪሳራዎቻችን ከ300 ሚሊዮን በብዙ እጅ የሚበልጥ መሆኑን አሳይተዋል። ግን ቅድም እንዳልኩት መንግስት እንግዲህ አንዳንድ ጊዜ ያው የራሱ እቅዶች አሉት። አጭር ጊዜ የስንዴ መግዣ ብርም ያጥረናል። ምክንያቱም ስንዴ ከውጭ የምንገዛው በዶላር ነው። ይችን ትንባሆ ሸጦ 1 ቢሊዮን ዶላር አንድ ጊዜ 550 ሚሊዮን ተቀበለ። የቀረችውንም ድርሻ ወደ 450 አካባቢ ሸጦ ቶታሊ 1 ቢሊዮን ካሽ ሲያስገባ ያው ስንዴ ነው የገዛበት ብዬ ረራዬ አሳይቻለሁ። ቢቸግረው ነው ጫትም አሁን የነገደ ያለው ቢቸግረው ስለሆነ በእኛ ሙያ ኤምፓቲ ይባላል አዘኔታ። እና እቺን 300 ሚሊዮን በየአመቱ ለክፉ ቀን ስንዴ መግዣ የዋላት ሊሆን ይችላል። እና ኢኮኖሚያችን እያደገ እየተሻሻለም ስንመጣ መንግስትም ጨከን እያለ ይመጣል ብዬ ተስፋ አደርጋለሁ።
መድረኩ በመፍትሄ ሐሳቦች ላይም ውይይት አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው ዘገባችን ነው የምናልፈው። በኢትዮጵያ ተወልዳ ዩናይትድ ስቴትስ ያደገችው የጃዝ ሙዚቀኛ መክሊት ሀድሮ ኢትዮጵያ ጃዝ ሙዚቃን ለዓለም አቀፍ መድረክ በማስደመጥ ላይ ትገኛለች። መሰረቷን በሳን ፍራንሲስኮ አድርጋ የባህል ሙዚቃን ከጃዝ ጋር በማጣመር በአማርኛና በእንግሊዝኛ ታዜማለች። በዋሽንግተን ዲሲ ስራዋን ለማቅረብ በተጓዘችበት ወቅት ሱራፌል ሽፈራው አነጋግሮታል። ቀጣዩ ዘገባ እሱ ነው።
ቤተሰቦቿ ሐኪሞች ናቸው። ልጅቷ ሙዚቀኛ መክሊት ሀድሮ ሙዚቀኛ ለመሆን እንደምትፈልግ ለቤተሰቦቿ ስትነግራቸው መጀመሪያ አልተዋጠላቸውም ነበር። እነርሱ ሐኪም እንድትሆን ነበር ፍላጎታቸው። በጊዜ ብዛት ግን ሐሳባቸውን ለውጠው አሁን የልጃቸው ሙዚቃ ቁጥር አንድ ደጋፊ ሆነዋል።
My father, for example, when he comes to my shows, he'll come on stage with me, he talks to the audience, he shakes everyone's hand who signs the CD. And people who come to my shows,
ሙዚቃ ሲጫወት አባቴ መጥቶ ያየኛል። አንዳንዴ ወደ መድረክም ብቅ ብሎ ከታዳሚዎች ጋር ይነጋገራል። እየዞረ ሰላምታ ያቀርባል። ሲዲዎችን ፈርሞ ይሸጣል። በሙሉ ልቡ ነው የሚደግፈኝ። ከጥቂት ዓመታት በፊት ሙዚቃ ሲጫወት የተመለከቱን ሰዎች በድጋሚ በሌላ አጋጣሚ ሳገኛቸው አባትሽ እያሉ ስሙን ያነሱታል። ሁልጊዜ ምን ያህል መልካም ሰው እንደሆነ ነው የሚያስታውሱት። የሙዚቃ ዝግጅት በኖረኝ ጊዜ አባቴና እናቴ ከመላው ቤተሰቦቼ ጋር ቀድመው ነው የሚገኙት። በሲያትል የሙዚቃ መድረክ ባዘጋጀሁባቸው ጊዜያቶች ሁሉ ቤተሰቦቼ ከኔ ጋር ናቸው። እናም ለኔ ሙዚቃ ማለት ከቤተሰቤ ጋር የተሳሰረ ነው።
ከኢትዮጵያ ወደ ዩናይትድ ስቴትስ መክሊትና ቤተሰቦቿ ሲመጡ በዋሽንግተን ዲሲ ነበር ኑሯቸውን የመሰረቱት። ከዛም በአይዋ፣ ኒውዮርክ፣ ፍሎሪዳ በመጨረሻም ሲያትል ነበር የኖሩት። መክሊት ገና የስድስተኛ ክፍል ተማሪ ሆና ነው በሙዚቃ መሳብ የጀመረችው።
And I had a music teacher in New York and his name was Moshe Weidenfeld. He was a Jewish American. He let me be in the chorus in 6th grade even though you were supposed to be in 7th grade before you could be in the chorus. And he said, I think you need to hear this artist called Billie Holiday.
Moshe Weidenfeld የተባለ የሙዚቃ አስተማሪ ነበረኝ። እስራኤላዊ አሜሪካዊ አስተማሪ ከትምህርት ቤቱ ዘማሪ ቡድን ጋር አብሬ እንደዘምር መንገዶችን አመቻቸልኝ። የዘማሪዎቹን ቡድን ለመቀላቀል የግድ 7ኛ ክፍል ተማሪ መሆን ነበረብኝ። ግን የ6ኛ ክፍል ተማሪ ሆኜ ነው ቡድኑን የተቀላቀልኩት። ቢሊ ሆሊዴይ የተሰኘች ጃዝ ሙዚቃ አቀንቃኝን መስማት አለብሽ ይለኝ ነበር። የድምጻዊቷን ዘፈኖች ሰጠኝ። የሙዚቃው ቅጂ በሙዚቃ ስቱዲዮ ውስጥ የተቀዳ አይመስልም። ማለቴ ጥራት አልነበረው። አስተማሪ እኔ ሰምቻለሁ አንቺም ተወጃለሽ በደንብ ስሚው አለኝ። ቅጁ ውስጥ God bless the child እግዚአብሔር ልጁን ይባርክ እንደማለት ነው የተሰኘውን ሙዚቃ ለትምርት ቤቱ አመታዊ ባህል ላይ እንድዘፍነው አበረታታኝ። እንግዲህ ያ የመጀመሪያ የሙዚቃ ጅማሬ ሆነ ማለት ነው።
በዩናይትድ ስቴትስ ከረጅም አመት የኑሮ ውጣ ውረድ በኋላ መክሊት አንድ አመት ወጣት ሳለች ወደ ትውልድ ሀገሯ Ethiopia ከእናቷ ጋር ተጓዘች።
The first time I went to Ethiopia as an adult because I was born there but I left when I was just still a baby. It was so beautiful. It was just me and my mother and it was like discovering parts of her, discovering parts of myself. It was
ለመጀመሪያ ጊዜ ኢትዮጵያ ሄድኩት ካደኩ በኋላ ነበር። የተወለድኩት ኢትዮጵያ ቢሆንም ትንሽ ልጅ ሆኜ ነው ሀገሬን ለቅቄ የወጣሁት። ብቻ ምን ይመስል እንደነበር በጣም ውብ ነበር። የእናቴን ማንነት የኔን መሰረት የማጠናበት አጋጣሚ ሆነልኝ። በውስጤ የኖረ ህልም ነበረኝ። እናም እውን ሆነ። በአካል ተገኝቼ በቅርበት ሁሉንም ለማየት፣ ለመስማት፣ ለማሽተት፣ ለመንካት ትልቅ እድል አገኘሁ። ትልቅ ተራራ ላይ እንዳለሁና በምን ያህል ሰፊና ጥልቅ ማንነት እንደተከበብኩ ተረዳው። በመጀመሪያው የኢትዮጵያ ጉዞዬ ውስጥ ያለውን ሁሉ እንዳወጣን ያደረገኝ ታውቃለህ። ብቻ በህይወቴ በጣም የሚገርሙና የማይረሱ ጊዜያቶች ነበር ያሳለፍኩት።
የመክሊት የመጨረሻ አልበም When the People Moves, the Music Moves Too በሚል ስያሜ ነው የወጣው። በዚህ አልበም የኢትዮ ጃዝ ተጽዕኖ በእጅግ ይደመጣል። ከአንጋፋው ኢትዮጵያዊው የጃዝ ሙዚቀኛ ዶክተር ሙላቱ አስታጥቂ ጋር በነበራት ውይይትና ስለ ኢትዮጵያ ሙዚቃ የቀሰመችውን እውቀት ለማስደመጥ ሞክራለች።
And he kind of took me aside and he said, "Hey, don't play Ethio jazz like we played it 40 years ago." He said, "What's your contribution to this music? How do you want to add to this music?" And I felt like he gave me a lot of freedom to try new things. And so this
ወደ ጥግ ወሰደኝና ከዛሬ 40 አመት በፊት እኛ የተጫወትነውን አይነት ኢትዮጵያዊ ጃዝ አትጫውቺ። በኢትዮጵያ ሙዚቃ ላይ ያለሽ አስተዋጽኦ ምንድነው? እንዴት ነው ኢትዮጵያዊ ሙዚቃ ላይ አዲስ ነገር መጨመር የምትችዩ? አለኝ። እናም አዳዲስ ነገሮችን እንዳሻኝ የመጨመር ነጻነት እንዲሰማኝ አደረገኝ። በኢትዮጵያ ሙዚቃ ውስጥ በጣም ብዙ የምንማረው ነገር አለ። እኔ እንዴት ያለ ቆንጆ ባህል እንዳለን ለውጭ ዓለም ማሳየቴን ቀጥላለሁ። ተቆጥሮ የማይዘለቅ ሙዚቃ ነው ኢትዮጵያ ያላት።
የመክሊት የብርታትና የአሪያነት ምንጭ አፍሪካውያን ሴቶች ናቸው። ከእናቷ ብንጀምር በሕክምና ትምህርት ቤት ሲመረቁ ብቸኛዋ አፍሪካዊ ሴት ነበረች። መክሊት በማንኛውም የህይወት ጉዞ የሴቶች የጎላ ተሳትፎ ለማበረታታትና ድምጻቸው እንዲሰማ ለማድረግ በሙያዋ ትጥራለች። ዘ ናይል ፕሮጀክት ወይም የአባይ ፕሮጀክት በተሰኘው እንቅስቃሴ ውስጥ ከሌሎች አፍሪካውያን ሙዚቀኞች ጋር በመስራት ብዙ ተጽዕኖ አምጥታለች።
Some of the African women musicians who I see who are just rising so strongly right now on the continent. For example, my dear friend Kasiva Mutua.
ሌሎች አፍሪካዊ ሴት ድምጻውያንን ማየት በጣም ነው ያስደስተው። ለምሳሌ የምወዳት ጓደኛዬ ኬንያ የምትገኘውና የምትመሳሪያ የምትጫወተው ካሲቫ ሙቷ አንዱን ችግር ቀርፋ ወደ ሌላ ደግሞ ወደ ሌላ። ብቻ በጥንካሬያቸው የሚደነቁ ብዙ ሴት የሙያ አጋሮች አሉኝ። ግብጻዊቷ ጓደኛዬ ዲና ኤል ወዲዲ የመጀመሪያዋ ሴት የሙዚቃ ደራሲ ናት። ሶፊ ናዘሰኛ በሩዋንዳ የመጀመሪያዋ የኢናንጋ ሙዚቃ መሳሪያ ተጫዋች ናት። ሌላዋ የኔ ተምሳሌት ኢትዮጵያዊቷ ዓለም ፀሐይ ወዳጆ ገጣሚ፣ ደራሲ፣ ተዋናይና አዘጋጅ ለበርካታ የኢትዮጵያ ሙዚቀኞች ደግሞ ግጥሞችን ያበረከተች ናት። እንደነዚህ ላሉ ለሌሎች አፍሪካውያን ሴቶች ድምጻቸው በዓለም እንዲሰማ እድሉን ልናመቻችላቸው እንደሚገባ አስባለሁ። ለሀገራችን አፍሪካም ጠቃሚ ይመስለኛል። አዲስ ችሎታቸውን ይዘው እየመጡ ባሉ ወጣቶች በጣም ነው የምደሰተው። በመላው አፍሪካና በመላው ዓለም የሰሩት ስራ እንዲታወቅ ልንረዳቸውም ይገባል። የሚያስደስቱ ነገሮች ወደፊት እንደምናይ ተስፋ አደርጋለሁ።
መክሊት በሙዚቃ ባህልና ታሪክን በዜማ በመድረክ ከማንቆርቆርም በላይ ቲክቶክ በተባለው የሐሳብ ማቅረቢያ መድረክ ያደረገችው ንግግር ከሚሊዮን ሰዎች በላይ የተመለከቱት ሆኗል።
የዛሬው ጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ላስተናግዳችሁ ያመሸሁት እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ፣ በቴክኒኩ ሱሌማን፣ ሙዚቃውን በመምረጥ ዲጄ ፋትሱ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መክሊት ሀደሮ ሙዚቃን እንጋብዛችሁ።
Kun Radio Sagale Amerikati.